ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን እንገልጻለን።
ክቡራንና ክቡራት አድማጮቻችን እንደተለመደው በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የሚያዝያ 22 2010 ዓ ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮ አት ፖንቲፊክስ በተሰኘውና ከ42 ሚሊዮን በላይ ተከታዮች ባሉት የትዊተር ገጻቸው ላይ በዛሬው ዕለት ባስተላለፉት መልእክት እንደገለጹት በጸሎት ከክርስቶስ ጋር አንድ ሁኑ፣ ወንድሞቻችሁንና እህቶቻችሁን ተንከባከቡ፣ ሰላም ይሰፍን ዘንድ የበኩላችሁን አስተዋጽኦ አድርጉ ማለታቸው ተገልጿል። የዛሬው ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትናው ዕለት በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምእመናንና የአገር ጎብኚዎች በዕለቱ ቅዱስ ወንጌል ላይ ተመስርተው ባደረጉት አስተንትኖ እንደገለጹት የክርስቲያኖች ፍቅር የመነጨው ከርዕዮተ ዓለም አስተሳሰብ ሳይሆን ከኢየሱስ ነው ማለታቸው መገለጹን በቅድሚያ እናስደምጣችኋለን። በማስከተልም ደስ ይበላችሁ ሐሴትም አድርጉ በሚል አርዕስት ርዕሰ ሊቃነ ጳጳሳት ፍራንቼስኮ በሚያዝያ 1 2010 ዓ ም ለንባብ ያበቁት ሦስተኛው ቃለ ምዕዳናቸውን በአምስት ምዕራፎች መከፈሉንና 177 አንቀጾችን አቅፎ የያዘ ቃለ ምዕዳን መሆኑን ቀደም ሲል መዘገባችን ይታወሳል። በዛሬው ዕለት ደግሞ ክፍል 11ን እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የክርስቲያን ማህበረሰቦች ዘንድ ጌታችን ኢየሱስ ክርስቶስ ከሙታን የተነሳበት የፋሲካ ወይም የትንሣኤ በዓል ከተከበረ እነሆ አምስተኛው የትንሣኤ ሳምንት ላይ እንገኛለን። ይህ ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበት አምስተኛው የፋሲካ ሳምንት ሰንበት በትላንትናው ዕለት ማለትም በሚያዝያ 21 2010 ዓ.ም በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ በርካታ ምእመናን በተገኙበት በርዕሰ ሊቃነ ጳጳሳት ፍራንቼስኮ መሪነት በተደረገ መሥዋዕተ ቅዳሴ ተከብሮ ማለፉም ተገልጿል። ቅዱስነታቸው በወቅቱ ባሳረጉት መሥዋዕተ ቅዳሴ ላይ ባሰሙት ስብከት እንደገለጹት የክርስቲያኖች ፍቅር የመነጨው ከርዕዮተ ዓለም አስተሳሰብ ሳይሆን ከኢየሱስ ነው ማለታቸውን ለመረዳት ተችሏል። ክቡራንና ክቡራት የዝግጅቶቻችን ተከታታዮች፣ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትናው ዕለት ማለትም በሚያዝያ 21 2010 ዓ.ም በቫቲካን በሚገኘው የቅዱስ ጴጥሮስ አደባባይ ለተሰበሰቡ ምእመናን በዕለቱ ቅዱስ ወንጌል ላይ ተመስርተው ያደረጉትን አስተንትኖ ሙሉ ይዘቱን እንደሚከተለው ተርጉመናል። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
Cari fratelli e sorelle, buongiorno. La parola di Dio, anche in questa quinta domenica di Pasqua, continua a indicare la strada e le condizioni per essere comunità del Signore risorto.
የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? በዚህ ባለንበት አምስተኛው የፋሲካ ሳምንት ሰንበት የተነበቡልን የእግዚአብሔር ቃላት ከሙታን የተነሳው ጌታ ማህበር አባላት እንድንሆን የሚያስችሉንን መንገዶችና ሁኔታዎች ማመላከቱን ቀጥሏል። ባለፈው ሳምንት የነበረው የእግዚአብሔር ቃል በአማኞችና መልካም ረኛ በሆነው በኢየሱስ መካከል ያለው ግንኙነት በሚገባ ተብራርቶ ነበር። ዛሬ የተነበበልን የወንጌል ክፍል የዮሐንስ ወንጌል ምዕራፍ 15 ከቁጥር 1 እስከ 8 ማለታቸው ነው። በውስጡ ኢየሱስ ራሱን እንደ እውነተኛ የወይን ግንድ አድርጎ በማቅረብ ከርሱ ጋር ህብረት መስርተን እንድንኖር ይጋብዘናል። የወይን ተክል በርከት ያሉ ቅርንጫፎች ያሉትና ሁሉም ቅርንጫፎች ከግንዱ ጋር ተያይዘው የሚገኙበት ተክል ነው። እነዚህ ቅርንጫፎች ፍሬያማ ሊሆኑ የሚችሉት ከግንዱ ጋር አብረው መኖር ሲችሉ ብቻ ነው። ይህ አብሮነት የክርስትና ሕይወት ምስጢር ሲሆን የወንጌሉ ጸሐፊ ዮሐንስ አብሮ መኖር ከሚለው ግስ ጋር አዛምዶታል። ይህም ቃል በዚህ የመጽሐፍ ቅዱስ ክፍል ውስጥ 7 ጊዜ ያህል ተጠቅሶ እናገኛለን። በኔ ብትኖሩ ይላል ጌታ በርሱ ውስጥ ጸንተን እንኖራለን። ከጌታ ጋር አብሮ መኖር ማለት ከራሳችን ከምቾቶቻችን ከከለሉንና ጥበቃ የተደረገባቸው ከሚገኙ ቦታዎች ውስጥ እንድንወጣ ብርታትን በመስጠት ወደ ሌሎች ሰዎች ፍላጎት እንድንሸጋገር ለማድረግና ለዓለም ክርስቲያናዊ ምስክሮችን ሰፋ አድርገን ለመስጠት እንድንችል ያበረታታናል። ይህ ከራሳችን ውስጥ መውጣትና ለሌሎች ሰዎች ፍላጎት ራሳችንን ማቅረብ የሚያስችለን ብርታት የሚመነጨው ከሙታን ከተነሳው ከኢየሱስና በታሪክ ውስጥ መንፈስ ቅዱስ አብሮን እንደሚጓዝ ካለን እርግጠኛነት የተነሳ ነው። በርግጥ ከክርስቶስ ጋር ህብረት በመፍጠራችን ምክንያት ከሚመጡ የበሰሉ ፍሬዎች መካከል አንዱ ኢየሱስ እኛን እንደወደደን እኛም ለባልንጀሮቻችን የምናሳየው ልግስናና የራሳችንን ፍላጎት ወደ ጎን በመተው ለወንድሞቻችን አገልግሎት ራሳችንን ማዘጋጀት የሚለው ቀዳሚ ፍሬ ነው። ምእመኑ የሚያከናውነው የፍቅር ተግባር የሚመነጨው በስልታዊ አስተሳሰቦችና ከውጫዊ ፍላጎቶች የመነጨ ሳይሆን ከማህበራዊ ጽንሰ ሐሳቦች የፈለቀም ሳይሆን ነገር ግን ከኢየሱስ ጋር በመናደርገው ግንኙነትና ከኢየሱስ ጋር አብሮ ከመኖር የመነጨ ነው። እርሱ ለኛ የህይወት ግንዳችን በመሆኑ በማህበረሰብ ውስጥ ለየት ባለ ሁኔታ በመኖርና ራሳችንን ለማህበረሰቡ አገልግሎት በማዋል የመጨረሻ ደረጃ ላይ የሚገኙትን ሰዎች ቀዳሚ የሆነ ስፍራ እንድንሰጣቸው ያበረታታናል። ቅርንጫፎች በጣም የተዛመዱና ከግንዱ ጋር የተገናኙ እንደሆነ ሁሉ አንድ ሰው በተመሳሳይ መልኩ ከጌታ ጋር ግንኙነት ካለው ከሙታን ከተነሳው ጌታ የመነጩትና የአዲስ ህይወት ፍሬ የሆኑትን ምህረት ፍትህና ሰላም የማረጋገጥ ችሎታ ይኖረዋል ማለት ነው። የክርስትና ህይወትን በመልአት ይኖሩና ምስክርነታቸውን በልግስና የገለጹ ቅዱሳን እውነተኛ ግንድ የሆነው የጌታ ቅርንጫፎች የነበሩ ሰዎች ነበሩ። ነገር ግን ቅዱስ ለመሆን የግድ ጳጳስ፣ ካህን፣ ገዳማዊ፣ ገዳማዊት መሆን አይጠበቅብንም። እኛ ሁላችን ሁሉም ሰው በፍቅር በመኖርና እያንዳንዳችን በየዕለቱ በያለንበት ቦታ በምናከናውናቸው ዕለታዊ ተግባሮቻችን ውስጥ ምስክርነትን በመስጠት የቅድስና ሕይወት እንድንኖር ተጠርተናል። እያንዳንዳችን ከሙታን የተነሳው ጌታ በሚሰጠን ሀብት ታግዘን ቅዱስ እንድንሆንም ተጠርተናል። እያንዳንዱ እንቅስቃሴ፣ እያንዳንዱ ሥራና እረፍት ቤተሰባዊና ማኅበራዊ በሆኑ ሕይወት ውስጥ ሳይቀር በተሰጠን ፖለቲካዊ ኃላፊነት ውስጥ በባህላችንና በኢኮኖሚ ውስጥ በአጠቃላይ ይነስም ይብዛም በሁሉም እንቅስቃሴ ውስጥ ከኢየሱስ ጋር ኅብረት በመፍጠር የምንኖርና የፍቅርና የአገልግሎት ባሕሪ በመላበስ የምንኖር ከሆንን በሚስጥረ ጥምቀትና ወንጌላዊ ቅድስና ሙሉ በሙሉ የማግኘት ዕድላችን የሰፋ ይሆናል ማለት ነው። የቅዱሳን ሁሉ ንግሥት የሆነችውና መለኮታዊ ከሆነ ልጇ ጋር ፍጹም የሆነ ኅብረት በመፍጠር አብነት የሆነችን እመቤታችን ቅድስት ድንግል ማርያም ሁላችንንም ትርዳን። የወይን ቅርንጫፍ ከግንዱ እንደማይለይ ሁሉ እኛም ከኢየሱስ ጋር አብረን በመኖር ከእርሱ ፍቅር ፈጽሞ እንዳንለያይ ታስተምረናለች። እንዲያውም ከእርሱ በቀር ምንም ማድረግ አንችልም። ምክንያቱም ሕይወታችን የቤተ ክርስቲያኗና በዓለም ውስጥ የሚኖረው ክርስቶስ በመሆኑ የተነሳ ነው። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትናው ዕለት በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናንና የአገር ጎብኚዎች በዕለቱ ቅዱስ ወንጌል ላይ ተንተርሰው ያደረጉትን አስተንትኖ ሙሉ ይዘቱን ነበር። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትናው ዕለት በቫቲካን በሚገኘው የቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናንና የአገር ጎብኚዎች ቀደም ሲል ያስደመጥናችሁን በዕለቱ በተነበበው ቅዱስ ወንጌል ላይ መሠረቱን አድርጎ የነበረ አስተንትኖ ካደረጉ በኋላ በካቶሊክ ቤተ ክርስቲያን ለእመቤታችን ለቅድስት ድንግል ማርያም ከሚቀርቡ የመማፀኛ ጸሎቶች መካከል አንዱና ዋነኛውን በፋሲካ በዓል ሰሞን ባሉ ቀናት ውስጥ የሚደገመውን የሰማይ ንግሥት ሆይ ደስ ይበልሽ እንደ ተናገረው ከሙታን ተነስቷልና የሚለውን ጸሎት ከምዕመናን ጋር በመቀባበል ከደገሙ በኋላ ለመላው ዓለም ባስተላለፉት ሳምንታዊ መልእክት እንደ ገለጹት ሃና ሂሻኖስካ የተባለች ምዕመን ባለፈው ቅዳሜ በፖላንድ ዋና ከተማ በክራኮ የብጽሕና ማዕረግ የተሰጣት መሆኑን መግለጻቸው የታወቀ ሲሆን ብጽሕታና ሂሻኖስካ በሕይወት ዘመናቸው በሽተኞችን በመንከባከብ በበሽተኞች ውስጥ ሆኖ የሚሰቃየውን ኢየሱስን በበሽተኞች አማካይነት አገልግለው በማለፋቸው የተነሣ ይህ የብጽሕና ማዕረግ እንደ ተሰጣቸው ቅዱስነታቸው በመልእክታቸው ጨምረው ገልጸዋል። የታመሙትን ሰዎች በመንከባከብ የጌታ ደቀ መዝሙር በመሆን ምስክርነት በመስጠታቸውና እርሳቸው ያሳዩትን መልካም አብነት እንድንከተል እርሳቸውን በአብነት የሰጠንን እግዚአብሔርን እናመሰግናለን በማለት ቅዱስነታቸው ጨምረው ገልጸዋል። ባለፈው አርብ ሁለቱም ማለትም የደቡብና የሰሜን ኮሪያ መሪዎች ለመጀመሪያ ጊዜ በታሪክ ውስጥ ፊት ለፊት ተገናኝተው መወያየታቸው በሁለቱም ሀገሮች መሪዎች የጋራ ጥረት የሁለቱ ሀገሮች መሪዎች ተገናኝተው ባደረጉት ገንቢና ታሪካዊ ውይይት በኮሪያ ልሳነ ምድር ከኒውክለር መሳሪያ ነጻ የሆነ ቀጠና ለመመስረት መግባባት ላይ መድረሳቸውን ታላቅ እምርታ መሆኑን በመግለጽ ስምምነቱን ቅዱስነታቸው አወድሰዋል። በቀጣይነትም በሁለቱ ሀገራት ማለትም በደቡብና በሰሜን ኮሪያ መካከል የወንድማማችነት መንፈስ ተጠናክሮ እንዲቀጥል በክልሉ ሰላም እንዲሰፍን ተስፋ በማድረግ ወደ እግዚአብሔር ጸሎታቸውን እንደሚያቀርቡ ገልጸው በሁለቱ ሀገራት መካከል መልካም ጉርብትና እንዲፈጠርና ብሎም ለዓለም ሁሉ ሰላም እንዲሆን የሚረዳ ጥረት በመሆኑ ተጠናክሮ እንዲቀጥል ምኞታቸውና ጸሎታቸው እንደሆነ ቅዱስነታቸው በሳምንታዊ መልእክታቸው ጨምረው ገልጸዋል። ባሳለፍነው ሳምንት በናይጄሪያ በክርስቲያኖች ላይ የሚቃጣው ጥቃት በአዲስ መልኩ መጀመሩ ስጋት እንደፈጠረባቸው የገለጹት ቅዱስነታቸው በተለይም ደግሞ መስዋዕተ ቅዳሴን በማቅረብ ላይ የነበሩ ሁለት የካቶሊክ ካህናት ባልታወቁ ታጣቂዎች መገደላቸው የሚያሳዝን ተግባር መሆኑን በመልእክታቸው ያስታወሱት ቅዱስነታቸው የነዚህን ካህናት ነፍስ ማህሪ ለሆነው ለእግዚአብሔር ባደራ እናስረክባለን ካሉ በኋላ የዚህ ጥቃት ሰለባ የሆነው የማህበረሰብ ክፍል መጽናናትንና ሰላምን ያገኝ ዘንድ እግዚአብሔር እንዲረዳቸው ተማጽነዋል። ቅዱስነታቸው በሳምንታዊ መልእክታቸው ጨምረው እንደገለጹት የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የካቶሊክ ምእመናን ዘንድ በነገው ዕለት ማለትም በኢትዮጵያ የቀን አቆጣጠር በሚያዝያ 23 2010 ዓመተ ምህረት ማለት ነው የሚጀመረው የግንቦት ወር የማርያም ወር ተብሎ እንደሚጠራ የገለጹት ቅዱስነታቸው በዚህ ወር የመጀመሪያ ቀን በነገው ዕለት ማለት ነው ከሰዓት በኋላ በሮም ከተማ አቅራቢያ ወደሚገኘው በጣሊያንኛው ዲቪና ሞሬ በአማርኛው መለኮታዊ ፍቅር በመባል ወደሚታወቀው የጸሎት ስፍራ ንግደት እንደሚደረግ ቅዱስነታቸው አስታውሰዋል። በወቅቱ በካቶሊክ ቤተ ክርስቲያን ለማርያም ከሚደረጉት የመማጸኛ ጸሎት መካከል አንዱና ዋነኛው የሆነው የመቁጠሪያ ጸሎት እንደሚደገም ለሰላም በተለይም ደግሞ ለሶሪያና በአጠቃላይ በመላው ዓለም ሰላም ይወርድ ዘንድ የመማጸኛ ጸሎት እንደሚደረግ ገልጸው ሁላችሁም በያላችሁበት በመንፈሳዊ መንፈስ ከኛ ጋር በጸሎት በመሆን በግንቦት ወር የማርያም ወር ተብሎ በሚታወቅበት ወር በሚደረገው የመቁጠሪያ ጸሎት በንቃት በመሳተፍ ለዓለማችን ሰላም መጸለይ ያስፈልጋል ብለዋል። ቅዱስነታቸው በመልእክታቸው ማብቂያ ላይ ለሁላችሁም መልካም ዕለተ ሰንበት ይሁንላችሁ እንደተለመደው
Per favore, non dimenticatevi di pregare per me.
እባካችሁን ለኔ መጸለይ እንዳትረሱ ካሉ በኋላ ሐዋርያዊ ቡራኪያቸውን ሰጥተው መሰናበታቸውን ከስፍራው ከደረሰን ዜና ለመረዳት ተችሏል። ክቡራንና ክቡራት አድማጮቻችን ደስ ይበላችሁ ሐሴትም አድርጉ በሚላ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በሚያዝያ 1 2010 ዓመተ ምህረት ለንባብ ያበቁት ሶስተኛው ቃለ ምዕዳናቸው አምስት ምዕራፎችንና 177 አንቀጾችን አቅፎ የያዘ ቃለ ምዕዳን መሆኑን ቀደም ሲል በተከታታይ መዘገባችን ይታወሳል። ቀደም ባሉ ጊዜያት እንደገለጽነው የመጀመሪያው ምዕራፍ ለቅድስና የቀረበ ጥሪ በሚል ርዕስ የቀረበ እንደነበረ መግለጻችን የሚታወስ ሲሆን ቀደም ባሉት ጊዜያት ባስተላለፍናቸው ዝግጅቶቻችን ለቅድስና የቀረበ ጥሪ የሚለውን ንዑስ አርዕስቶች የሚገኙበትና ከአንቀጽ 3 እስከ 34 ያሉትን አቅፎ ያዘ መሆኑን ቀደም ሲል መዘገባችን ይታወሳል። በምዕራፍ 2 ውስጥ ደግሞ ሁለቱ ረቂቅ የቅድስና ጥላቶች በሚል አርዕስ የቀረበ ሲሆን ከአንቀጽ 35 እስከ 62 ያሉትን አቅፎ ያዘ ነው። ምዕራፍ 3 በጌታ ብርሃን በሚል አርዕስ የቀረበ እንደሆነ በስሩም ከአንቀጽ 63 እስከ አንቀጽ 109 ያሉትን አቅፎ ያዘ እንደሆነ መግለጻችን የሚታወስ ሲሆን ይህ ምዕራፍ ለየት ባለ ሁኔታ ትኩረት የሰጠውና ማዕከል ያደረገው ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ላይ በምዕራፍ 5 ላይ የተጠቀሰው ኢየሱስ በተራራ ላይ ሆኖ ያስተማረው እውነተኛ ደስታ በሚል አርዕስት የሰፈረው አስተምሮ ሲሆን ኢየሱስ በመንፈስ ራሳቸውን ዝቅ የሚያደርጉ መንግሥተ ሰማይ የነርሱ ስለሆነች ደስ ይበላቸው በማለት ቅድስና የሚገኘው ትሁት በሆነ ልብ ብቻ እንደሆነ የሚገልጽ ምዕራፍ ሲሆን በማቴዎስ ወንጌል በምዕራፍ 5 ላይ የተጠቀሱትን የተራራ ላይ ስብከት የክርስቲያኖች ልዩ የመታወቂያ ወረቀታቸው እንደሆነ በሰፊው የሚያትት መሆኑን መግለጻችን ይታወሳል። ክቡራንና ክቡራት አድማጮቻችን፣ ደስ ይበላችሁ ሐሴትም አድርጉ በሚል አርዕስት ርዕሰ ሊቃነ ጳጳሳት ፍራንቼስኮ ካሳተሙት ቃለ ምዕዳን ውስጥ ቀደም ባሉ ዝግጅቶቻችን ያቀረብናቸውን ምዕራፎች ይህንን ያህል ካስታወስናችሁ በዛሬው በክፍል 11 ዝግጅታችን ደግሞ አሁን ባለንበት ዓለማችን ውስጥ የሚታዩ የቅድስና ምልክቶች በሚል አርዕስት የቀረበውን ምዕራፍ 4ን እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። ምዕራፍ 4 አሁን ባለንበት ዓለማችን ውስጥ የሚታዩ የቅድስና ምልክቶች። ርዕሰ ሊቃነ ጳጳሳት ፍራንቼስኮ ደስ ይበላችሁ ሐሴትም አድርጉ በሚል አርዕስት በሚያዝያ 1 2010 ዓ.ም ለንባብ ያበቁት ቃለ ምዕዳን አራተኛው ምዕራፍ አሁን በሚገኘው ዓለማችን ውስጥ የሚታዩ የቅድስና ምልክቶች በሚል አርዕስት የሰፈረና በስሩ ከአንቀጽ 110 እስከ አንቀጽ 157 አቅፎ የያዘ የቃለ ምዕዳኑ ክፍል ነው። በዚህ ምዕራፍ 4 ውስጥ ርዕሰ ሊቃነ ጳጳሳት ፍራንቼስኮ ለቅድስና የቀረበ ጥሪ አንዳንድ ገጽታዎችን በማንሳት አምስት ታላላቅ የባልንጀራዎቻችንና የእግዚአብሔር ፍቅር መገለጫዎችን የሚያመለክቱ ሐሳቦች የቀረቡበት ሲሆን በተለይም ደግሞ አሁን የምንገኝበት በዛሬው ዓለማችን እነዚህ አምስት ለእግዚአብሔርና ለባልንጀሮቻችን የፍቅር መገለጫ የሆኑ እሴቶች አሁን ባለው ዘመናዊ ባህል የተነሳ ተግዳሮት እየገጠማቸው እንደሆነ በሰፊው ያትታል። እነዚህ አምስት ታላላቅ የባልንጀራዎቻችንና የእግዚአብሔር ፍቅር መገለጫዎች ከሚባሉት መካከል ብርታት፣ ትዕግስትና ትሕትና የሚባሉት በቀዳሚነት የተጠቀሱ ሲሆን ይህም በእግዚአብሔር ላይ መሠረቱን ያደረገ ቀጣይነት ባለው መልኩ መልካም ሥራዎችን በማከናወን በውስጣዊ ጥንካሬ የሚደረግ ምስክርነት እንደሆነ በሰፊው ይገልጻል። የራስ ወዳድነትና ኃይለኛነት ዝንባሌዎቻችንንና ባሕሪዎቻችንን በማስተዋል መቋቋም እንደሚያስፈልግ በመግለጽ ክርስቲያኖች በተለያዩ የመገናኛ ብዙሃን አውታሮችና የተለያዩ የመገናኛ ብዙሃን ዘዴዎችን በመጠቀም ተገቢ ያልሆነ ቃላትን በመጠቀም ሰዎችን የማዋረድና የመሳደብ ባህሪ ካላቸው ይህንን ማስወገድ እንደሚገባ በመግለጽ የሐሰት ምስክር ወይም የውሸት ቃላትን ከመናገር በመቆጠብ ሌሎችን አጸያፊ በሆነ መንገድ ማጭበርበር ተገቢ እንዳልሆነ የሚገልጽ ምዕራፍ ነው። ምዕራፍ 4 ሌሎች ሰዎችን ምንም እንደማያውቁ አድርገን በመፈረጅ ወይም በመዳኘት እነርሱን ለማስተማር ወይም መማር ይኖርባቸዋል ያልን መውቀስ መልካም ተግባር እንዳልሆነ በመግለጽ የዚህ አይነቱ አስተሳሰብ ሰዎችን ወደ ግጭት እንዲያመሩ የሚያደርግ አስተሳሰብ በመሆኑ የተነሳ የዚህ አይነቱ ጥቃት ሰለባ የሆኑ ሰዎች ካለን በቅድስና መንገድ ላይ መራመድ ማለት በየቀኑ የሚደርስብንን ወይም የሚቃጣብንን ውርደት ተቋቁሞ ወደፊት መጓዝ ማለት እንደሆነ የሚገልጹ አንቀጾች ይገኙበታል። ለምሳሌ ቤተሰቦቻቸውን ለማዳን በማሰብ ዝምታን የሚመርጡ ሰዎች፣ ራሳቸውን ከማሞገስ ይልቅ ሌሎችን የሚያሞግሱ፣ አነስተኛ ቦታ የሚመርጡ፣ አንዳንድ ጊዜም ኢፍትሃዊ ነገሮች ሲደርስባቸው ለጌታ ብለው ብቻ በትዕግስት የሚያልፉ ሰዎች፣ በዚህም መንገድ ከክርስቶስ ጋር ያላቸውን ሰላም ለማጠናከር የሚሰሩ ሰዎች በመሆናቸውና ከሁከትና ከራስ ወዳድነት መንፈስ ነጻ የሆኑ ሰዎች በመሆናቸው የተነሳ የቅድስና ምልክት እንደሚታይባቸው በሰፊ የሚገልጹ አንቀጾች የሚገኙበት ምዕራፍ ነው። ምዕራፍ 4 ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል አስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በሚያዝያ 1 2010 ዓ.ም ደስ ይበላችሁ ሐሴትም አድርጉ በሚል አርዕስት ለሕትመት ያበቁትን ሦስተኛውን ቃለ ምዕዳናቸውን በምዕራፍ 4 ላይ አሁን ባለንበት ዓለማችን ውስጥ የሚታዩ የቅድስና ምልክቶች በሚል አርዕስት የቀረበውን መልእክት ሲሆን የዚህን ቃለ ምዕዳን ቀጣይ ክፍል በነገው ዕለት እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
የተወደዳችሁ አድማጮቻችን፣ የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።